ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? ኢትዮጵያን ድምጽ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፉን ሀገር በየሰሞች ሰኞ ሳምንታዊ ዝግጅታችንን ጀምረናል። ፕሮግራማችንን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። እንደተለመደው የዛሬውን ፕሮግራማችንን በቀደምት የአዲስ አበባ ዜና ከአሸናፊ እንሰማለን። አሸናፊ፣ እንደምን ሰንብታል? አንተ ወደ ዜናው አምራለን።
በመላው ዓለም በድረ ገጽ የምትከታተሉን ኢትዮጵያውያንና ትውልደ ኢትዮጵያውያን ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር ዕለቱ ሐሙስ ሰኔ 28/2010 ዓ.ም ነው። ዜናውን ከአዲስ አበባ የማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና የሀገር ቤት ዜናዎች፣ የሱዳኑ ፕሬዚደንት አልበሽር በድንበር አካባቢ ጸጥታ ችግር መከሰቱን ተከትሎ ከጠቅላይ ሚኒስትር ዶክተር አብይ የተላከላቸውን መልእክት ተቀበሉ፣ የህዝብ ተወካዮች ምክር ቤት ኦነግ፣ ኦብነግና ግንቦት ሰባትን ለሽብርተኝነት ዝርዝር ሰረዘ፣ ጠቅላይ ሚኒስትር ዶክተር አብይ በመጪው ሐምሌ ወር ወደ አሜሪካ ይጓዛሉ የሚሉት ናቸው። ተጨማሪ ዜናዎች አሉን። እንደተለመደው በሳምንታዊ አበይት የሀገር ቤት ጉዳዮችንም ላይ እንወያያለን። በቅድሚያ ዜናዎቹን በዝርዝር የሱዳኑ ፕሬዚደንት ኦማር ሐሰን አልበሽር ሰሞኑን በኢትዮጵያና ሱዳን ድንበር አካባቢ አጋጥሞ የነበረውን የጸጥታ ችግር ተከትሎ ከጠቅላይ ሚኒስትር ዶክተር አብይ አህመድ የተላከላቸውን መልእክት ተቀብለዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ ለሱዳን ፕሬዚደንት የላኩትን መልእክትም የትግራይ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ናቸው ያደረሱት። የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በዚህ ወቅት ከሱዳን ፕሬዚደንት ኦማር ሐሰን አልበሽር ጋር ሰሞኑን በሁለቱ ሀገራት ድንበር ላይ በተስተዋለው የጸጥታ ችግር ዙሪያ ተወያይተዋል። በውይይታቸውም በኢትዮጵያና ሱዳን ድንበር አካባቢ የተከሰተው ግጭት የሁለቱ ሀገራት ስትራቴጂካዊ ግንኙነት የማይጎዳ መሆኑን፣ ግንኙነቱን ተጠናክረው የሚቀጥል መሆኑን አስታውቀዋል። የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ከሱዳን አቻቸው ኤል ዲልዳሪ መሐመድ አህመድ ጋርም ተገናኝተው ተወያይተዋል። ይህን ተከትሎ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በሰጡት መግለጫ በሁለቱ ሀገራት መካከል ስትራቴጂያዊ ግንኙነት መኖሩን አስታውሰው የኢትዮጵያ ከድንበር ጋር ተያይዞ የሚነሱ ችግሮችን በሙሉ ለመቅረፍ ትሰራለች ብለዋል። የፌዴሪ የህዝብ ተወካዮች ምክር ቤት፣ የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግን እና ግንቦት ሰባትን ከሽብርተኝነት ዝርዝር ሰረዘ። ምክር ቤቱ በዛሬው ዕለት ባካሄደው መደበኛ ስብሰባ የኦሮሞ ነጻ አውጪ ግንባር ኦነግ፣ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ እና ግንቦት ሰባት የተባሉ የፖለቲካ ድርጅቶች ላይ ተጥሎ የነበረው የሽብርተኝነት ፍረጃ እንዲነሳ ከሚኒስትሮች ምክር ቤት በተላክነት ረቂቅ የውሳኔ ሀሳብ ላይ ተወያይቷል። የፌዴሬሽን ተወካዮች ምክር ቤት በእነዚህ የፖለቲካ ቡድኖች ላይ ተጥሎ የነበረው የሽብርተኝነት ፍረጃ እንዲነሳ በተላክነት ረቂቅ የውሳኔ ሀሳብ ላይ ከተወያየ በኋላ በሙሉ ድምፅ ነው ያጸደቀው። የህዝብ ተወካዮች ምክር ቤት በ2003 ዓ.ም ኦነግ፣ ኦብነግና ግንቦት ሰባት እንዲሁም ከሀገር ውጭ አልቃይዳና አልሸባብን ጨምሮ አሸባሪ ቡድኖች ብሎ ፈርጆ እንደነበር ይታወሳል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመጪው ሐምሌ ወር ወደ አሜሪካ በማቅናት በዚያ ከሚገኙ ኢትዮጵያና ትውልደ ኢትዮጵያውያን ጋር እንደሚወያዩ ታወቀ። ጠቅላይ ሚኒስትሩ የአሜሪካ ጉዞ የመንግስት ለመንግስት ግንኙነትን መሰረት ያደረገ ሳይሆን በቀጥታ በዚያ የሚገኙ ኢትዮጵያና ትውልደ ኢትዮጵያውያንን ማወያየት ዋና ዓላማ ያደረገ መሆኑን የፌዴሪ የውጭ ጉዳይ ሚኒስትር አስታውቋል። ግድቡን እናፍርስ፣ ድልድዩንም እንገንባ በሚል መሪ ቃል የሚያደርጉት ጉዞ በአጠቃላይ በአሜሪካ የሚገኙ ኢትዮጵያና ትውልደ ኢትዮጵያውያን በሀገራቸው እየተካሄደ የሚገኘውን ሁለንተናዊ ለውጥ አካል ሆነው ለሀገራቸው ልማትና እድገት እንዲሁም ዴሞክራሲያዊ ስርዓት ግንባታ ተሳታፊ ሆነው ራሳቸውን ጠቅመው ሀገራቸውን እንዲጠቅሙ በማንም የሚካሄድ ነው። ጠቅላይ ሚኒስትሩ ሐምሌ 21 በዋሽንግተን ዲሲ እንዲሁም ሐምሌ 22 በሎስ አንጀለስ ከተማዎች ሁሉም ወገን የሚሳተፍባቸው ጉባኤዎች እንደሚያደርጉ በመግለጫው ላይ ተጠቁሟል። የፌዴራል ጠቅላይ አቃቢ ሕግ የማረሚያ ቤት አመራሮችን ከኃላፊነት በማንሳት አዳዲስ አመራሮች መሾማቸውን ገለጸ። የማረሚያ ቤት አስተዳደር ሕገ መንግስታዊ ግዴታውን በተገቢ ሁኔታ መወጣት ባለመቻሉ እና ሰብአዊ መብቶችን ከማክበር አንጻር ሰፊ ክፍተት በመኖሩ ለውጥ መደረጉን የፌዴራል አቃቢ ሕግ አስታውቋል። ቀደም ሲል የነበሩት አመራሮችን በማንሳት አዲስ አመራሮች መመደባቸውንም ነው አቃቤ ሕግ ያስታወቀው። በዚሁ መሰረት ጀማል አባሱ የፌደራል ማረሚያ ቤት ዋና ዳይሬክተር ሆኖ ሲሾሙ ረዳት ኮሚሽነር ያረጋል አደመ ኮማንደር ጥርታ ወንድሙ ጫላ ኮማንደር ሙላቱ አለሙና ኮማንደር ደስታ አስመላሽ በምክትል ዋና ዳይሬክተርነት ተሾመዋል። አዳዲሶቹ አመራሮችም የሚነሱ ቅሬታዎችን በመፍታት በሕገ መንግስቱ የሰፈሩ ሰብአዊ መብቶችንና ሕጎችን ባከበረ መልኩ እንዲሰሩ መመሪያ እንዲፈጸም ተመልክቷል። ሕግ የጣሱ አካላትን ማጣራት እየተደረገባቸው ወደ ፍትህ እንደሚቀርቡም አቃቤ ሕግ ገልጿል። በተለያዩ ማረሚያ ቤቶች ላይ እየደረሱ ያሉ የሰብአዊ መብት ጥሰቶችን የሚመለከቱ መረጃዎች ሰሞኑን ይፋ ሲደረጉ መቆየታቸው ይታወሳል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ እስልምና ጉዳዮች ምክር ቤትና የኢትዮጵያ ሙስሊም ዩኒቨርሲቲ አፈላላጊ ኮሚቴን በተናጠልና በጋራ አወያይተዋል። በውይይታቸውም የእስልምና ጉዳዮች ምክር ቤትና የዩኒቨርሲቲ አፈላላጊ ኮሚቴው ሰላማዊ በሆነ መንገድ ችግሮችን ለመፍታት መስማማታቸውን የጠቅላይ ሚኒስትር ልዩ ጽሕፈት ቤት ኃላፊ አቶ ፍጹም አስታውቀዋል። ሁለቱ ወገኖች ችግሮችን በእስልምና አስተምህሮት መሰረት በጋራ ለመፍታትም ተስማምተዋል። የመፍትሄ አፈላላጊ ኮሚቴው በኢትዮጵያ በተጀመረው ለውጥ ድጋፍ እንደሚሰጥ በመግለጽ ከዚህ ቀደም ሲቀርብላቸው የነበሩትና የሙስሊሙ ህብረተሰብ ጥያቄዎች ናቸው ያላቸውን አምስት ዋና ዋና ነጥቦችን ያካተተ ደብዳቤ ለጠቅላይ ሚኒስትሩ አቅርቦ ምላሽ ሲጠባበቅ ቆይቶ ነበር። እንግዲህ ዘውዱ ለዕለቱ ያሉን የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች የሽግግር ሙዚቃ በኋላ።
Samalishilunya Samtolishalway Yatarshukamedir Yamanshiukalay kalay kalay Al sama bilinji metadishnate kaso betenjara menalenye bete kaso betenjara menalenye nate nate menalenye nate ye nate menalenye nate aho menalenye nate ye nate menalenye nate aho Let's have a look. መድኃኒት ፍቅር ብቻ አይደለም ያንቺ መድኃኒት ችሎት እንዳጽናናሽ ሰው ቤትሽ ላይ እጆትሽን ዘርጊ ወደ ሰማይ በባንዲራው ጠርቆ ትንባሽን የፈጠረሽ አምላክ የስጥሽ ሰላሙን የፈጠርሽው ካብራክ የስጥሽ መላው ሻል በቀን ተከብኝ ካለው አከፍለሽ ተከብኝ ያሳደብሽ ተከብኝ ዛሬ ተከፋሽ ተከብኝ ተከፋፍለ ተከብኝ ወዝም ከፋፍሎ ተከብኝ ሶዘር ቢዘር ተከብኝ ከንድ ሳበቀ ተከብኝ የለም ጎተረ ተከብኝ ይቅርታ ባብለ ተከብኝ በእናትህ ተከብኝ ተሳሰ ተከብኝ በመቀነቱ
አድማጮች የምታዳምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችንን እንቀጥላለን። ከዚህና ሀል ጀምርልህና በሰሞኑ በማህበራዊ ድረ ገጾችም በብዛት እየተወሩ ያሉት እየተጻፉ ያሉበት የሱዳንና ኢትዮጵያን ሁኔታ በተመለከተ ነው። በኢትዮጵያና በሱዳን ድንበር መሃል በገበሬዎችና በሱዳን ታጣቂዎች መካከል ግጭት ተፈጥሮ የአምስት ሰዎች ህይወትም አልፏል። እንዳየኑ እንደሰማኑ ማለት ነው። የኢትዮጵያ መንግስትም የመከላከያ ሰራዊት ልኮ የስፈላጉን እርምጃን ወግዛም አድርጓል። እንደው ብዙ ጊዜ ብዙ የሚወሩ ነገሮች ነበሩና አሁን ምንድነው ይሄንን ነገር አሁን ሊያስከትል ይችላልበት ምን አዲስ ነገር አለ? ወንስ የበፊቱ እንደነበረ ሆኖ አሁን በተለያዩ የሶሻል ሚዲያና በተለያዩ ዜና አውታሮች ስለቀረበ ነው አዲስ እንደ አዲስ ልንቆጥረው ይችላል ነው
እንግዲህ የአካባቢው ሰዎች አስተያየት እንደሰጡበት የተለያዩ ሚዲያዎች ተናግረዋል። ግን ትላንትም በትላንት ወዲያም ሰርቶበታል። እዚህ አካባቢ ያለ ግጭት አዲስ አይደለም፣ ነባር ግጭት ነው። እንግዲህ ይሄ አካባቢ የአርሶ አደር አካባቢ ነው፣ የአርብቶ አደር አካባቢ አይደለም። የአርብቶ አደርና የአርሶ አደር አካባቢ ነው የሚለየው፣ በአርብቶ አደር አካባቢ ሰዎች ከቦታ ቦታ አይንቀሳቀሱም፣ ሴት አድርገው ነው የሚኖሩ። የአርብቶ አደር ስለሚንቀሳቀሱ በእርስ በርስም የተለያዩ የማህበረሰብ ክፍሎች የብሔርም አይደለም። በአርብቶ አደር አካባቢ ሲታይ ለምሳሌ ኦሮሞዎች ጉጂና ቦረና፣ ጉጂና ገሪ፣ ቦረናና እንደዚህ ይጋጫሉ። በአርሶ አደር አካባቢ ግን ሴትን አድርጎ ስለሚኖር እንቅስቃሴ ጋር የተገናኘ ግጭት አያጋጥምም። ይሁን እንጂ በዚህ በሰሜን ምዕራብ ኢትዮጵያ በተለይ በዚህ በጎንደር አካባቢ ግን የተለየ ነገር አለ። የመሬትን ጥበት ስላለ እንደ ማንኛውም ቦታ አካባቢ ኢትዮጵያ ውስጥ፣ ወደዛ ወደ ሱዳን ደግሞ ሰፊ አሁን ባለቤት የሌለው ማለት ብሎ መውሰድ ያስቸግራል። ግን እየለማ ያልሆነ መሬት ስላለ ኢትዮጵያውያን አርሶ አደሮች ከዚህ እየሄዱ ያርሷሉ እና ብዙ ኪሎ ሜትሮች ወደ ውስጥ ጠልቀው በርካታ ኢትዮጵያውያን አርሶ አደሮች እያረሱ እንደሚኖሩ ይታወቃል። ከዚህ ቀደም በተደጋጋሚ የሆነ ሰበብ እየተፈለገ የሁለቱ ሀገሮች ድንበር ጉዳይ ሲነሳ የቀድሞ ጠቅላይ ሚኒስትሮችም መለስ ዜናዊም ኃይለማርያም ደሳለኝም ማብራሪያ ሲሰጡበት ወደ ሱዳን ድንበር ዘልቀው የሚኖሩ የኢትዮጵያ አርሶ አደሮች አሉ። ከሱዳን መንግስት ጋር ባደረግነው ስምምነት እነዚህ አርሶ አደሮችም እንዳይነኩ የቃል ገብቶልናል ሲሉ የነበረው የሱዳን መንግስት። እንግዲህ አሁን ግጭቱ የተፈጠረው በመንግስት ደረጃ ሳይሆን ያው ማንኛውም ሰው የመሬቴ ሀገሬ የሚለው ቦታ ላይ ጠላቱም ባይሆን በፊት በጠላትነት የፈረጀውም ባይሆን ወንድ ወዳጅ እንዲሆን መጥቶ ሲሰፍርበት ባላጋራ መሆኑ የማይቀር ነው። ከዚህ መሬቴ ላይ መተሰፈሃል የሚል ሐሳብ የፈጠረው ባላጋራነት ነው ምክንያቱ ዋነኛ ምክንያት የሚሆነው። በተለይ አሁን ለምን ሆነ ሲባል ደግሞ አሁን የመኸር እርሻ ወቅት ነው።
እሺ
ለእርሻ ወደዛ ይሄዳል እና ለእርሻ አርሶ አደሮች ከሆኑ እዛ መሬት ላይ ሰፍሮ ዘላለም የሚኖሩ ከሆነ አሁን እርሻ ሲመጣ ለምን ግጭት ተነሳ የሚልም ነገር ያነሱ ሰዎች አሉ። ይህንም በተለይ በዚህ በሰሜን ምዕራብ ኢትዮጵያን የሚያውቁ ሰዎች በደንብ ይገባቸዋል። እንኳን ወደ ሱዳን ገብተህ ያለው መሬት ቀርቶ ይሄ የሁመራ መሬት ሰቲት ሁመራ አካባቢ ያለው መሬት ራሱ ደጋ ላይ ይኖሩና በጣም ብርቱ ጠንካራ የተባሉ ሰዎች በተለይ የዛሬ 30 ዓመት 40 ዓመት ወደኋላ ብትሄድ ማንም ሰው አይኖርም እዛ። በጣም ጠንካራ ኢንዲውራንት የሆኑ አርሶ አደሮች ሄደው ያርሳሉ። ከዛ በኋላ ተመልሰው ይሄዳሉ፣ የአረም ጊዜ ያርማሉ። ከዛ በኋላ ላጨዳ ጊዜ ሄደው ያጭዳሉ እንጂ በቋሚነት አይኖሩም። የዚህ የሱዳኑም የዚህ አይነት ባህሪ ያለ ይመስለኛል። እና አሁን እንግዲህ መኸር ሲሆን በገፍ የመሄድ ነገር ሊፈጠር ይችላል። በገፍ የሚሄዱ ነገር ደግሞ ድሮ ሲያርሱት ከነበረውም ጨምር አድርጎ ለማረስ የመፈለግ ነገርም ሊፈጠር ይችል ይሆናል፣ አይታወቅም። እንግዲህ ፓርቲኩላር አሁን የተፈጠረው ለእርሻ ሄደው ቀደም ሲል ያልነበረ አዲስ ሰው በብዛት ስለታየ እንግዲህ ይሄ ነገር ደግሞ በየአመቱ እየተከማቸ ስለመጣ በሱዳንም በኩል ያለው የመሬት ፍላጎት እየጨመረ ስለሚመጣ ማቹር አድርጎ ሊሆን ይችላል አሁን። እና ከአሁን በኋላ ምናልባት የዛም ሀገር መንግስት ቢሆን ሊቆጣጠረው የማይችል ሊሆን ይችላል። በተለይ በአሁኑ ጊዜ የተፈጠረው ለዚህ ነው እንጂ የአካባቢው ሰዎች ያውቁታል፣ ወትሮም የነበረ ግጭት ነው።
በተደጋጋሚ ምልህ አሁን ጎልቶ ስለታየ ነው። ግን የመከላከያ ሰራዊት እስከሚገባ ድረስ መግባቱ ብቻ ሳይሆን መግባቱ እስከሚነገር እየሰማን ያለ ነው። እና ምንድን ነው ይህን ያህል ያደርሰው ይቻላል? ከበድ ያለ ነገር መሆን አለበት። አንድ ሁለተኛ፣ አሁን በዜናም እንደጠቀስከው በመንግስት በኩል የውጭ ጉዳይ ሚኒስትሩን መልእክት ይዘው እንዲሄዱ ተደርጎ ከሱዳን ፕሬዚዳንት ጋር ግንኙነት ተደርጓል። ይሄ ሁሉ ስትመለከተው ምንድን ነው? እዚ አካባቢ ሰላም እንዳይሆን የሚፈልጋል አሁን ያልከው? እርግጥ እኔም በአሜሪካን ድምፅ ሰሞኑን ከሰማሁት አንደኛው ሰው እየተናገሩት በየጊዜው እየሄድን እያረስን የምንመጣበት ነው የሚል እንድምታ ያለበት ንግግር ተናግረዋል። ግን ሰው እስከ መጋደል ድረስ ደርሶ መከላከያ እስከሚሄድ የተደረሰበት ነው ዋናው ችግሩ፣ እንደ ችግር ያየሁት እና ምንድን ነው እሱ ላይ
አሁን እንግዲህ በተለይ አሁን ምን አመጣው ስትል ትንሽ የኢትዮጵያ ውስጥ እኮ አሁን የስልጣን ሽግግር ያለበት ጊዜ ነው። አዲስ የተረከበው የተፈጠሩ ችግሮችን የማረጋጋት ስራ ላይ የተጠመደበት ነው እና ውጭ ሆኖ ለሚመለከተው ሰው በተለይ ወደ ሰሜን አካባቢ ደግሞ ስታይ ወሬው በዛም በኩል ይደርሳል። የሆነ እርስ በርስ የጥላቻ እንደው የምንደመረውን ያህል እኮ በዚህ ሰሞን ያም እየመጣ እየተደመረ ነው። ግን የመካፈልም ነገር የሚታይበት ሁኔታ አለ። ለምሳሌ በትግራይና እዛ ሰሜን ጎንደር አካባቢ ብዙ ጤናማ ነገር ያለ እንዳይመስለ። እነዚህ ደግሞ በህዝቡ በፊት ለፊት ታይተዋል። የባህር ዳሩ ሰልፍ ላይ ተንጸባርቋል። ሌሎችም ሰሞኑን የሚወጡ የሶሻል ሚዲያ መልእክቶችም ይሄን ያሳያሉ እና ያለመረጋጋት ያለ መሆኑን የሚያመለክት ነገር ነው። በዛ በኩል ሀገሪቷ እየተረጋጋች አይደለም፣ ስለዚህ ህግና ስርዓት የሚያስከብር መንግስትም የለም የሚል ስሜት ፈጥሮ ሊሆን ይችላል። አምና ካቻምና የዛሬ 5 ዓመት 6 ዓመት ከነበረው የተለየ ሁኔታ አለ ብሎ የሚያስብ ከሆነ መንግስት የመንግስት መዋቅር እስከ ታች ድረስ ህግ የማስከበር አቅሙ ገና በደንብ አልተዋቀረም አዲስ ነው ብሎ የሚያስብ ከሆነ በፊት በመንግስት ብርታት በሁለት መንግስቶች ብርታት የለም አትነካኩ ተብሎ ተይዞ የነበረውን ነገር አሁን የማይፈራበት ሁኔታ ይፈጠራል። ይህም ሊሆን ይችላል ምናልባት የከፋ ያደረገውና አስከሬን ለማውጣት እንኳን አስቸጋሪ ሆኖ መከላከያ ገብቶ ያወጣበት ሁኔታ እርግጥ እዛ የተቀበሩ አሉ። እንግዲህ እዛ ተቀበሩ የተባሉት ሁሉም ከዚህ እየሄደ የሚያርስ ሳይሆን እዛው ሴትል አድርጎ ከነ ቤተሰቡ የሚኖር ስለሚኖር እዛም የተቀበሩ አሉ። ግን ቤተሰቦቹ በወዲ ወገን ያሉትን አስከሬን እንኳን ማምጣት አስቸጋሪ ሆነ መከላከያ እስኪገባበት ድረስ ሊሆነ በከባድ መሳሪያ የታገዘ ነው የተባለ። እንግዲህ ከባድ መሳሪያ ማለት ድሮ ከተለመደው የነፍስ ወከፍ መሳሪያ ክላሽንኮቭ በተለየ መቶየስ ከዛ ያለፈ አይነት የዚህም ከባድ መሳሪያ መቶየስን የመጠቀም ነገር ሊኖር ይችላል። መቶየስ ማግኘት እዚያ አካባቢ ሆንም ችግር አይደለም። በዚያ በኩል በታች በደቡብ ሱዳን ግጭት አለ። በኤርትራ በኩል መቶየስ ማስገባት ይችላል። ራሷ ሱዳን በተለያዩ አካባቢዎች ብዙ ችግር አለባት እና መቶየስ መታጠቅ ከባድ አይደለም። እንደዚህ አይነት ባህሪዎች ያሉት ይመስላል።
ከዚህ በፊት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት ሲናገሩ ለፓርላማ በእኛም በኩል በእነሱም በኩል ያሉት ገበሬዎች እንደነበረ ኑሯቸው እያረሱ እንዲኖሩ የተደረገ ስምምነት አለና ማንም ሰው ከቦታው የሚፈናቀል የለም የሚል ሁሉ የተናገሩበት ነበረ። እንደ መፍትሄ ምን መሆን አለበት? አሁን ያሉ እንግዲህ ያንን ታሳቢ እናርግና ያንን ስምምነት አለ የተባለውን ነገር ታሳቢ እናርግና ምንድን ነው አሁን እንደ መፍትሄ ሊሆን የሚችለው? እንደ መፍትሄ ቢታይስ?
እሺ፣ እንግዲያው ሱዳንና ኢትዮጵያ ሁለት ሀገር ናቸው። ምንም ይሄ አግዚያም ነው ልትመነዝሮ የማትችለው ነው። ሱዳን አንድ ሀገር ነች፣ ኢትዮጵያ አንድ ሀገር ነች። ድንበር አላቸው ሁለቱ ሀገሮች። በሱዳን በኩል ሰፊ መሬት ሊኖር ይችላል፣ ግን በየትውልዱ ቤተሰብ አዲስ ትውልድ ሲመጣ የአባቱን አንድ ጋሻ መሬት ይካፈላል። ሁለተኛ ትውልድ ሲመጣ ያ አባቱ ከአባቱ የተካፈለውን 10 ሄክታር ይካፈላል። ይሄ ያለ ነው። ባለፉት የኢትዮጵያ ውስጥ መሬት ላራሹ ከታወጀ በኋላ ባለው 40 ዓመት ውስጥ ይህም በደንብ አይተናል። የመጀመሪያው መሬት የወሰደው ሰው 4 ሄክታር 5 ሄክታርም እንደየ አካባቢው እስከ 10 ሄክታር ድረስ መሬት የደረሰው አለ። አሁን የዛሬ 40 ዓመት 5 ሄክታር የወሰደ ቦታ ጋር ሄደ አሁን ያለውን የነፍስ ወከፍ መሬት ብታይ ግን አሁን የደረሰው ትውልድ ጋር 1 ሄክታር የማይሞላ ሆኖ ነው የምታገኘው። ስለዚህ የተጨማሪ መሬት ፍላጎት ይፈጠራል። ሱዳንም ውስጥ ይሄ ነገር ሊፈጠር ስለሚችል ከዚህ ቀደም ከኢትዮጵያ እየሄዱ የሚያርሱት ባድመ ወይም ጠፍ መሬት ሁሌ ጠፍ መሬት ሆኖ ኢትዮጵያውያን እየመጡ እንዲያርሱት የሚጠብቅ ይሆናል ብሎ መጠበቅ የዋነት ነው። ሁኔታዎች ይቀየራሉ። ስለዚህ እነዚህ ሰዎች ወይ የሱዳን መንግስት የሚያውቃቸው ሱዳናዊ ሆነው በሱዳን ህግ መሰረት የመሬት ይዞታ የሚኮንበት ስርዓት ሊሆን ይችላል፣ በግዥም ሊሆን ይችላል፣ በመመራት ሊሆን ይችላል፣ በስጦታ ሊሆን ይችላል። ሆነው ሱዳናዊ ሆነው ነው መኖር ያለባቸው። አለበለዚያ ግን ሁሉ ጊዜ ከዚህ እየተሄደ ሲፈልጉ ጎጆ እየተሰራ ኢትዮጵያ የሆነው ሲፈልጉ መኸር እየሄዱ እየዘሩ ጥር ላይ እየሄዱ እያጨዱ መኖር ሁሌ ይኖራል ተብሎ አይጠበቅም። ስለዚህ መፍትሄው ምንድን ነው? ዘላቂ መፍትሄው የሁለቱን ሀገራት ድንበር አንደኛ እንትኑ እንደዚህ ፍሉድ የሆነው ዲማርኬት አለመደረጉም ጭምር ነው። መሬት ላይ እንግዲህ እሱ በጣም ከባድ ሆኗል። ንጉሱም ነካ ያደረጉትና ይፈሩትና ይተዉታል። ደርግም ዲማርኬት ለማድረግ ሞክሮ ፈርቶ ትቶታል። ኢህአዴግም ከገባ በኋላ በተለያየ ጊዜ ሲያነሳው በየአካባቢው የፖለቲካ አጀንዳ ለማድረግና የስልጣን ጥያቄ ለማንሳት ህዝብን ለማስነሳት የሚጠቀሙበት ብዙ ወገኖች ስለሚኖሩ ኢህአዴግም ያነሳና ህዝብ እሱን ዲማርኬት ከማድረግ ይልቅ በቃ አርሶ አደሮች ወደዛ እያለፉ የሚኖሩትም ለጊዜው የሱዳን መንግስት አይነካቸውም። ወደዚህም ያለው ጊዜ ሁኔታዎች ሲመቻችው ዲማርኬት እናደርገዋለን ብሎ ሁኔታው እና ይሄ ቅድም ባልኩ ሁኔታ ግጭቶች እየፈጠረ እየተባባሰ ሊወስድ ስለሚችል መሬቱ ዲማርኬት መደረግ አለበት። በቃ ዘላቂ መፍትሄ ነው። የሱዳንና የኢትዮጵያ ህዝብ ወንድማማችነት ይቀጥላል። የሱዳንና የኢትዮጵያ መንግስታት ወንድማማችነትም ይቀጥላል። ግን እንደ ሁለት ሀገር መሬቱ ዲማርኬት መደረግ አለበት። እንግዲህ ጠቅላይ ሚኒስትር ዶክተር አብይ ምናልባት አሁን ባለው ሁኔታ ስታየው ንጉሱም ደርግም ከዚህ በፊት የነበሩት በኢህአዴግ ስር ሆነው የነበሩት መሪዎችም የሌላቸውን እድል ያገኘ ይመስላል። ንጉሱ ያው ልክ ዲማርኬት ወደ ማድረግ ሲሄዱ መሬት ልትሰጥ ነው የሚል ተቃውሞ ሲነሳባቸው ይሄ ዙፋን ሊነቀንቅ የሚችል ነገር ስለሆነ ግድ የለም የከፋ ግጭት ስላልፈጠረ ወዲያ ድረስ እያሉ ሲተውት ነው እዚህ የደረሰ። ደርግም በተደጋጋሚ ሞክሮት ያው የኢትዮጵያን ድንበር ቆርሶ ሰጣይ የሚባል ነገር ብዙ ተቃዋሚዎች ጥንት ላይ ድረስ ያሉ ተቃዋሚዎች በትጥቀት ግን ላይ የነበሩ ስለነበሩ ይሄ ድሮም ወቶም የነበረውን ከህዝብ ጋር ያለመግባባት ያብሰዋል በሚል ስጋት ይዤው ነበር የኖረው። እንግዲህ ኢህአዴግም ከመጣ በኋላ በቀድሞ ጠቅላይ ሚኒስትሮች በመለስ ዜናዊ በኃይለማርያም ዘመን ልክ ሲነኩት ወዲያውኑ ውጭ ካለው አገር ውስጥ እስካለው ድረስ ተቃዋሚዎች ይነሱና የኢትዮጵያ መሬት አሳልፎ ሊሰጥ ነው፣ የጎን መስመር በዚህ ነው የምናምን የሚል ጭቅጭቅ ይነሳና የፖለቲካ አጀንዳ ይሆናል እና ህዝብ ማነሳሻ ይሆናል። ወዲያውኑ ህዝብ ይነቃነቃል፣ መሬት አሳልፎ ሊሰጥ ነው የሚባል። ስለዚህ ይህንን ዲማርኬት ላድረግ ከምነሳ አሁን ያለችው አመረጋጋት ብጠብቅ ይሻላል እያለ ነው ችላ ሲል ነበረ። አሁን ዶክተር አብይ ሁሉም የሌላቸውን እድል ያገኙ ይመስላል። ጽንፎችን በሙሉ ደጋፊያቸው አድርገዋል። ጽንፎቹ በሙሉ እሳቸው የጀመሩትን
ስራ
ለውጥ ማስቀጠል የሚል ነገር ነው ይዘዋል። ኦነግ ይህንን ይዟል። የኦነግ ጽንፍ ላይ የቆመው ግንቦት ሰባት የኦብነግ ጽንፍ ላይ የቆመው የሞረሽ አማራ የሚባለው እነዚህ ኤክስትሪምስ በሙሉ ወደ አንድ መጥተዋል። ስለዚህ አሁን ላይ ለፖለቲካ መሬታችንን ሊሰጥ ነው በሚል የፖለቲካ ትርፍ ለማግኘት ተቃውሞ ሊነሳባቸው የሚችልበት ስትል አሁን ባለው ሁኔታ ጠባብ ነው። ምን ያህል ይዘልቃል አላውቀውም። ስለዚህ በዚህች አጋጣሚ የኢትዮጵያ መሬት አሳልፎ የመስጠት ያለ መስጠት ጉዳይ እንዳልሆነ ሁሉም ሁላችንም እናውቀዋለን። የሁለቱን ሀገራት ድንበር ማስመር ከዛ በኋላ ወደዛ ሄደው የሚኖሩ ኢትዮጵያውያን እንደ ኢትዮጵያውያን ሱዳን ውስጥ በሚኖርበት ስርዓት ይኖራሉ፣ ወይ ደግሞ የሌላ ሀገር ሄዶ ዜጋ እንደሚኮነው ዜጋ ሆነው ሊኖሩ ይችላሉ። ከዛ ውጪ ይሄ አሁን ግጭት ሊያስነሱ የሚችሉ አይነት ሁኔታዎች ይቀራሉ። እና ዘለቄታ መፍትሄ መሬቱን ዲማርኬት ማድረግ ነው። ምናልባት ዶክተር አብይ አህመድ የተሻለ ይህንን የማድረግ አጋጣሚ ያለ ስለሚመስለኝ ይህንን ቢጠቀምበት እና በተለይ ውጭ ሀገር ያሉ እንግዲህ የኛ ሀገር ኤክስትሪምስ ይቅርታ ምህረት ተደርጎላቸዋል፣ ገና እየገቡ ነው። ሁሉም አልገቡም፣ ግን አሁንም ብዙዎቹ ውጭ ናቸው። ምናልባት አቋማቸውን እንደያዙ ታርቀውም ምህረቱንም ተቀብለው ኢትዮጵያ መንግስት መስራቱን እያገዙ ውጭ የሚኖሩ ስለሚችሉ ዶክተር አብይ በዚህ ጊዜ ላይ ይሄንን ነገር ደፍሮ ይሄ ነገር ዲማርኬት እንዲደረግ የሙያም የፖለቲካ ድጋፍ መስጠት እንዲያግዙት የመጨረሻው መፍትሄ ይሄ ብቻ ነው።
አይ ጥሩ 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 አባባል ለጠቅላይ ሚኒስትሩ ጥሩ እድል ይሰጣል ብዙ ነገሮችን ለማስተካከል። ወደ ሌላ ቦታ ልውሰድ። የቤኒሻንጉል ጉሙዝን በተመለከተ ቤኒሻንጉል ጉሙዝ በተደጋጋሚ ካለፉት 2-3 ሳምንት ጀምሮ ብዙ ጭቅጭቆችና አተካራዎች ያሉበት ነው። ብዙ መፈናቀሎች አሉ። በተለይ የአማራ ተወላጆች ላይ ጥቃት እየደረሰ ነው። ከሰሞኑ ደግሞ እርምጃም እየተወሰደ ነው። በአመራሩ አካባቢ ያሉ እርምጃዎችን እያየን ነው። የተወሰዱ እርምጃዎችን እየታየ ነው። ምንድን ነው እንደ መፍትሄ ሳይሆን እንደው በአጠቃላይ እዛ ብቻ ሌላም ቦታ ማነሳለህ አለ እንግዲህ ይሄ ከውጭ ከሌላ የዛ አካባቢ ሰው ላልሆነው ሰው ሁሉ የሚደረጉ በአማራ ክልል ያለ ችግር አለ፣ በሶማሌና በኦሮሚያ ክልል ያሉ እንደነዚህ አይነት ጥፋቶችና ችግሮች አሉ። አመራሮቹ ላይ ነው በብዛት ተኮር የተደረገውና ከአመራሮቹስ ባሻገር በመንግስት ደረጃ መደረግ የነበረበት ምን ነበረ? ያልተደረገ ነገር ካለ አንድ። ሁለተኛ ነገር አሁንስ የተወሰደው እርምጃ በቂ ምላሽ ሊያመጣ ይችላል ወይ? ዘላቂ መፍትሄስ ሊሆን ይችላል ወይ? እነዚህን ተመልከትልኝ።
እንግዲህ ግጭቱ የሚገርም ነው። ዝም ብሎ ቀላል ነው የሚመስለው ነው የሚሉ ሲያዩ ሰዎች። ዝም ብሎ አሶሳ ከተማ ላይ ወጣቶች ሆሆ ብለው ጀመሩት። ብዙ ሰው የከፋ ነገር ያመጣል ብሎ አይደለም። በኋላ ግን በአሶሳ ዙሪያ እስከ 40 ኪሎ ሜትር ያሉ ከተማዎችን የያዘው እንግዲህ ይህ አሁን አይተው ከሆነ ወደ ህዳሴ ግድብ ሄደ ከሆነ ይሄ መንጌ ምናምን የሚባሉት አካባቢዎች ላይ በሙሉ እዛ ድረስ ነው የቀጠለው እና ሰፊ ቦታ ነው። እነዚህ አሁን ደግሞ አሁን የተነሳባቸው ከተማዎች በአካባቢዎች ከተማ ቢጤ ሆነው ሌላ ምንም ልዩ የከተማ ነገር አታይባቸውም፣ ግን ሱቆች አለባቸው። ከዚ ጋር የሚመጡ እቃዎች በብዛት ይሸጥባቸዋል። እና ንግድ ካለ ደግሞ ብዙ ጊዜ ከሌላ አካባቢ የመጣ ሰው ሊኖር ይችላል እና ያብሰዋል እንትኑን ግጭቱን ለቲቡን ሌላ ሰው መጣብኝ የሚስለው ነው። በዚህ አይነት ሁኔታ የተፈጠረ ነው። በኋላ ግን ወደ 15 ሰው ነው እንግዲህ የሞተው። የቆሰለው በጣም በርካታ ነው። አንተ እንዳልከው ቅድም እርምጃ ተወስዷል። እርምጃ የተወሰደባቸው የፖሊስ አባላት አሉ፣ የክልሉ ከፍተኛ ኃላፊዎችም አሉ፣ የአስተዳደርና ጸጥታ ኃላፊው፣ የፖሊስ ኮሚሽነሩ፣ የልዩ ኃይል ፖሊስ መምሪያ ኃላፊዎች በሙሉ ተነስተዋል። እንግዲህ
መሳሪያ ሁሉ የተገኘባቸው
እንደዚህ አይነት ከዛ ከዚህ ውጭ ወደ 54 ሰዎች በቁጥጥር ስር የዋሉ አሉ። ከነዚህም ውስጥ የታሰሩ አሉ፣ ወደ 11 ሰዎች ከፖሊስ አባላትና ኃላፊዎችም። ይሄ እርምጃ ከግጭት ጋር ተያይዞ አዲስ አይደለም። በደቡብም ባለፈው
ተደርጓል፣
ይኸው ነገር ተደርጓል። የዛሬ 4 ዓመት 5 ዓመት ገደማ ከዚሁ ሻንጉል የአማራ ክልል ተወላጆች ሲፈናቀሉ እንደዚሁ ተመሳሳይ እርምጃ ተወስዷል። ደቡብ ላይ የጉራ ፈርዳማ አካባቢ እንደዚሁ ሰዎች በማንነታቸው አፈናቅለዋል። ተጠያቂ የሆኑ የቀበሌ የወረዳ ሰዎችም በቁጥጥር ስር ውለዋል። በኢትዮጵያ ሶማሌና በኦሮሞ አካባቢም እንደዚህ በቁጥጥር ስር ያሉ ሰዎች ነበሩ። እንግዲህ አሁን በዚህ በይቅርታ ወጥተው ይሁን አይሁን አላውቅም። እና አልቆመም ግን እርምጃው ይወሰዳል። ሰዎች ከኃላፊነታቸው ይነሳሉ፣ ይታገዳሉ፣ ከደረጃ ዝቅ ይላሉ፣ ይከሰሳሉ። ሰዎችን በማንነት በጥርጣሬ ማየት፣ አመቺ አጋጣሚ ሲገኙ ማባረር፣ የተለያየ ሰበብ እየፈለጉ ከአጎራባች ክልል ነዋሪዎች ጋር መጋጨት የዘውትር ነገር ሆኗል። እና መፍትሄው በወቅቱ ያሉ ኃላፊዎችን ከቦታ ማንሳት አይደለም። ይመጣው ኃላፊ ያንኑ የማያደርግበት ምንም ምክንያት የለም። ስለዚህ መሰረታዊው ችግር ምንድን ነው ብሎ መሰረታዊውን ችግር መለየት ያስፈልጋል። መሰረታዊው ችግር አማራ ወይም ትግሬ ቤንሻንጉል ሄዶ ከመስራቱ የመነጨ አይደለም። ቤንሻንጉል በጣም ሰፊ ሪሶርስ ያላት እንኳን ለቤንሻንጉሎች ከሁሉም ኢትዮጵያ አካባቢ አሁን እዛ ከሚኖረው ህዝብ 10 እጥፍ 20 እጥፍ እንኳን ቢኖር ሁሉንም ተጠቃሚ አድርጎ ኤክስፕሎይት ተደርጎ የማያልቅ ሪሶርስና በጣም ስራ የሚፈልግ አካባቢ ነው። የሀብት ሽም ያልተፈጠረም አሁን ሌሎች ሊያገኙ ተወላጆቹ ሊያገኙ የነበሩትን ሌሎች አልወሰዱም። ያ አይደለም ችግሩን የፈጠረው። ችግሩን የፈጠረው ብዙ ጊዜ የተለመደ ነው። የትኛውን ቦታ ከሌላ አካባቢ ስትሄድ ብዙ ጊዜ ያው ችግር አሳደው ነው የምትሄደው። ችግር አሳደው ስትሄድ የማታውቀው ባይተዋር የሆንክበት ቦታ ላይ የኔ የምትለው ሰው ስለሌለ ሰርቫይቨል የእንትን የምርጫ ጉዳይ አይደለም። ሴኪውርድ መሆን አለብን። የዛሬን በልተ ከማደር በላይ ነገ ከነገ ወዲያንም የመኖር ዋስትና ማረጋገጥ ስለሚፈልግ በጣም ይሰራሉ። ከምንም ከሞራል ከምናምን እንትኖች ሁሉ በየትውልድ አካባቢው ካሉት ነጻም ስለሆኑ ጭምር ስራ ሳይመርጡ ከመሸከም ከመቆፈር ጀምረው ቶሎ ሀብታም ይሆናሉ ሰዎች። እና በዚህ አይነት ነው እንግዲህ እዛ አካባቢ ያሉ ሰዎችን አሁን ከአማራ የሚምጡ ከትግሬ ከኦሮሞ የሚምጡ ሀብት የሚያፈሩት በዚህ ሁኔታ ነው። እና በሌላ በኩል ደግሞ የአካባቢ ተወላጆች የልማት ተጠቃሚ አሁን የልማት ተሳታፊ እንዲሆኑ አልተደረገም። ስለዚህ የእነሱን ተሻምተው ሳይሆን በጣም እንዴት የተትረፈረፈ ካለበት ቦታ ጥረታቸውን ያህል ነው የወሰዱት። ግን እነዛ የልማት ተሳታፊ የልማት ተሳታፊ ባለመሆናቸውና ያልሆኑትን ያህል ተጠቃሚነትንም ስላጡ የኑሮ ልዩነት ታይቷል። እነዚህ ሀብት አላቸው፣ የመኖር ዋስትና አላቸው። እነዚህ ድሃዎች ናቸው፣ የመኖር ዋስትና የላቸው። እና ይሄ ምን አይነት ስሜት ይፈጥራል? በተለይ ትንሽ ስትነካው እና እነሱ እየመጡ እዚህ ሀብታችሁን ወስደው ሀብታም ሲሆኑ እናንተ ደይታችሁ ሲባል መቶ የወሰደበት አድርጎ የመውሰድና የመነሳት ነገር ይመጣል። ስለዚህ ይሄንን ነገር ነው ማጥፋት። መጀመሪያ ይሄንን ለማጥፋት ህዝቡን የልማት ተሳታፊ ማድረግ ነው። የህዳሴ ግድብ በመኪና ሄደህ ቢሆን በደንብ ታየው።
አልሄድኩኝም።
ከተማዎች አካባቢ ትንሽ መንደር ያለበት አካባቢ ወንዱ በሙሉ በማንኛውም ሰዓት ተሰብስቦ አረቄ ሲጠጣ ነው የምታየው። እንደውም ትንሽ ሴቶቹ ናቸው እንጨትም ተሸክመው ከተማ ሄደው የሚዘሩት። ኑሮን አሸንፎ ለመለወጥ ምንም የሚያደርጉት ነገር የለም። ጠጣቸውን ይይዛሉ፣ ጫካ ውስጥ አውሬ አለ ያድናሉ። ሴቶቹ እንጨት ይሸጣሉ፣ ገንዘብ ያመጣሉ። በቆሎ ይገለፋል፣ ይበላሉ፣ አረቄ ይጠጣሉ። ይህም መስበር ነው ያለባቸው። ልማት ውስጥ እንዲሳተፉ ያን ሰፊ መሬት ይዘው ልማት ውስጥ እንዲገቡ የተሳተፉትን ያህል ተጠቃሚ እንዲሆኑ ማድረግ፣ ያን ጊዜ የሌላው ሰው ተጠቃሚነት የእነሱን ዘርፎ አለመሆኑን ይረግታል። ስለዚህ እነ ከሌ መተው እኮ ጸግረ ልውጦች አንተም ያንተ ያልሆኑ ሰዎች እዚህ መሬት ላይ ሀብታም ሆነው ያንተን ወስደው እኮ ነው ሲባል የለም እኔም ሀብታም ሆኛለሁ ወይም እየሰራሁ እየተጠቀምኩ ነው የሚል ነገር ይከተላል። በመጨረሻ ላይ እከሌ መቶ የኔን ወሰደ አልወሰደ የሚለው ነገር ይጠፋል። የዚህ አይነት አመለካከት ይጠፋል። የመጀመሪያው እርምጃ ክልሉ መስራት ያለበት ህዝቡን የልማት ተጠቃሚ ማድረግ ነው። ይሄ እስካልሆነ ድረስ የአመራር ለውጥ ብታመጣ ባታመጣ በየአመቱ አመራር ስለውጥ እንደሆነ እንጂ ዘለቄታዊ መፍትሄ ያታመጣል። ስለዚህ ህዝብን የኢኮኖሚ ተጠቃሚ ማድረግ፣ እንዲማር ማድረግ። እኔ አቶ ሳለ የብሔር ብሔረሰቦች በዓል ሲከበር ከጋዜጠኞች ቡድን ጋር ነበር የነበረው እና ትርኢት የሚያሳዩ ከመጀመሪያ ደረጃ ትምህርት ቤት የተወጣጡ ተማሪዎች እዛ ይሄ በሱ ባንዲራ እየገለጹ ጽሁፎች የሚጽፉ ጋይ በምናየ ናቸው። የሚገርምህ ከመቶ ሰዎች ውስጥ የአካባቢው ይሄ ነባር ብሔረሰብ ከሚባሉት ውስጥ ከመቶ አንድ ወይም ሁለት ነው የምታገኙ። የቀሩት አማራ፣ ኦሮሞዎች፣ ትግሬ፣ ሌላው ነው። አሁን ወደ ትምህርት ቤት እንዳይገቡ ስለተከለከሉ አይደለም፣ የባህል ማነቋውም ስላለ ወደ ትምህርት ቤት አይሄዱም። ስለዚህ የማህበራዊ ተጠቃሚ አልሆንም። ትምህርት ካላገኙ ደግሞ የተሻለ ህይወት የማግኘት እድላቸው ጠባብ ነው የሚሆነው። ስለዚህ እንደ አባቶቻቸው መልሰው እዛው ነው የሚሆኑ። ከሌላ አካባቢ መጥቶ ስምንተኛ አስረኛ ክፍል የደረሰው የተሻለ ይጠቀማል። ወደ ሆስፒታል የሚሄዳቸው ነገር፣ ወደ ጤና ጣቢያ የሚሄዳቸው ነገር ሜዛ ነው ያለው። ሌላው ሰው ሄዶ ይጠቀማል፣ እነሱ ግን አይሄዱም። ስለዚህ የተከለከሉ ሳይሆን ራሱ በባህላዊ ተጽዕኖ የአመለካከትም በጣም የኋላ ቀር አካባቢ ስለሆነ ከዚህም በመነጨ ያለውንም ማህበራዊ ልማት እየተጠቀሙ አይደለም። ይሄንን እንዲጠቀሙ ማድረግ፣ ከሁሉም በላይ ግን የልማት ተጠቃሚ እንዲሆኑ ማለት ነው። የመጨረሻው መፍትሄ ይቻላል። ከዛ ውጭ ያለው ውሃ ቅዳዋ
ግን በፌዴራል
መንግስት ታወቃለ አላወቃለ
በፌዴራል መንግስት ደረጃ ግን እኮ ይህን ኃላፊነት ወስዶ መስራት ያለበት ይመስለኛል። ምክንያቱም ሁሉንም ክልሎች ራሳቸውን ያስተዳድሩ የራሳቸውን ስራ ይስሩ ተብሎ ኋላ ቀር የሆኑ አካባቢዎችን ዝም ለከተውካቸው የአንተ አሁን ቀደም ብለህ የጠቀስከው ባህላዊ የባህል ተጽዕኖ ራሱ አንድ ማነቆ ሆኖ ለማደግም ያስቸግራቸዋል። ሁለተኛ ነገር የፖለቲከኞችና የፖለቲካ ኃይሎች የውስጥም የውጭም የሆኑ ደግሞ ብዙ ጨዋታም ተጫውተዋል ባለፉት 5-6 ዓመት በተለይ የመሬትን በተመለከተ እርሻን በተመለከተና እሱን ሁሉ ችግር አለው። በጠቅላላው የሀገሪቱን ሁኔታ በጥቅሉ እስቲ ተመልከትልኝ። ምን እንዴት ነው የሀገሪቱ ጸጥታ?
የሀገሪቱ ሁኔታ
አዎ፣ እንደ መንግስት
ሰላምና መረጋጋት ችግሩ የቆየ ነው።
አዎ፣
እንግዲህ ሀገሪቷን የሚያስተዳድረው ኢህአዴግ በተለይ አራቱን ክልሎች የሚያስተዳድረውና አብላጫ ድምፅ ኖሮት መንግስት የመሰረተው ከአጋሮቹ ጋር ነው። ውስጡ የተሃድሶ ለውጥ አድርጓል። ይሄ የተሃድሶ ለውጥ ነው ይሄ አሁን ያለው ስልጣን ላይ ያለውም በክልልም በፌዴራል መንግስትም ጠቅላይ ሚኒስትሩና ያም የእሳቸውን የአመራር ቡድን ጨምሮ ወደ ኃላፊነት ያመጣው ይህን ያህል ተሃድሶ ተደርጎ የሰላምና መረጋጋት ሁከት የለም። መኪናህን አስመስተውም በየትኛውም የሀገሪቱ አቅጣጫ ብትሄድ፣ ተሳፍረ በየትኛው ብትሄድ መንገድ ላይ ያስቆመኛል፣ ድንጋይ ይወረውርብኛል የምትለው ስጋት የለም። ሰላም ሰፍኗል። አንድ ነገር ነው ግን ይህንን ለውጥ ያመጣ ኃይል አለ፣ የወጣቶች ኃይል ነው። ይሄ የወጣት ኃይል በተለይ ኦሮሚያ ውስጥ አሁን ቄሮ የሚባለው ይሄ ኃይል ነው ውጫዊ ጫና የፈጠረው ኢህአዴግ እንዲታደስ። ኦፍኮርስ የውስጥም የራሱም እንዲታደስ ያስገድደው የሚያስገድድም ነገር አለ። ውስጡ ያሉ ባለፈው ሳምንት ያነሳ ነው የዚህ የውስጥ ተቃርሮም አለ፣ ግን የውጭ ጫና ከፍተኛ ነበር። ይህን የውጭ ጫና ያመጣው ቄሮና በሌሎችም አካባቢ ያሉ ወጣቶች አሉ። በተለይ ትልቅ እንቅስቃሴ የነበረውና ትልቁ ውጫዊ ገፋ ኃይል የነበረው ኦሮሚያ ውስጥ ነው። እዚህ አካባቢ ስትሄድ ሰላም ቢሰፍንም ይሄን ለውጡን ያረስተው የወጣቶች ኃይል ተደራጅቶ ኃላፊነት ተሰጥቶት በኃላፊነት ልክ ተጠያቂነት ተሰጥቶት አይደለም ያለው። ኦፍኮርስ ለውጡን አምጥቷል፣ ክሬዲትም ተሰጥቶታል። አሁን እታች ያለው መዋቅር ውስጥ ኢንተርፌር እያደረገ ነው እና የመንግስት መዋቅር በአግባቡ ፖሊሲን የማስፈጸም ህግን የማስከበር ስራ እንዳይሰራ አድርጎታል። እንግዲህ ራሱ ቄሮውን ውጭ የሆነው ይመራ የነበረውና በደንብ የሚያቆ ጃዋር ራሱ እንዳንድ እንደ ችግር ያነሳው ነገር ሰሞኑን
አዎ
በሀገሪቷ ውስጥ አሁን መንግስት የለም ያለው በተለይታችን የመዋቅር ፋንክሽን እያደረገ አይደለም ያለው የእውነት ነው። ቀበሌና ወረዳ ላይ ስትሄድ በአብዛኛው የኦሮሚያ አካባቢ ቄሮው ነው ጣልቃ የሚገባው። ስለዚህ ኃላፊዎቹ ውሳኔ መወሰንም የማስፈጸም እርምጃ መውሰድም አልቻሉም። ይጋጫሉ። እኛ አብረን ካልሰራን ነው የሚለው እኛ ባልነው መሰረት ካልሄዳችሁ ነው የሚለው አለበለዚያ ኃይል አለው ጉልበት አለው። እንግዲህ ለውጥ ያመጣ ነው ለውጥ ለማምጣቱን ክሬዲት የተሰጠውና ጉልበቱን የሚያውቅ ኃይል ነው። እነዚህ ነገሮች አስቸጋሪ ነው የሚሆኑት እያደረ የሰላምና መረጋጋት አስተማማኝ ሰላምና መረጋጋት የለም የሚል ነገር ስለሚፈጥር ሰላማዊ የሆነ ኢኮኖሚያዊና ማህበራዊ ቅስቃሴዎች እንዳይኖሩ ያደርጋሉ። ይሄ ከሰላም አንጻር በስጋት ደረጃ ያለ ነው። የመንግስት መዋቅር አለ መኖር የመንግስት መዋቅር የለም ማለት የህግ የበላይነት አይከበርም ማለት የህግ የበላይነት ባልተከበረበት ሁኔታ ዴሞክራሲ ሊኖር አይችልም። አሁን ባለው ሁኔታ ምርጫ እናድርግ ቢባል ምርጫው ዴሞክራሲ ይሆናል ብሎ ማሰብ በጣም ትንሽ ነው የሚያስቸግረው። ምክንያቱም እንግዲህ እንዳልኩት አሁን ባለው ሁኔታ የመንግስት መዋቅር በማይሰራበት ሁኔታ ምርጫ እናካሄድ ቢባል ይሄ ለውጡን ያመጣውና ለውጥ ለማምጣቱ ሪኮግኒሽን የተሰጠው አካል ጫና አያሳድርም ብሎ መገመት በጣም ከባድ ነው። ስለዚህ ፈተና ላይ የወደቀው ዘላቂ ህግን እና ፖሊሲን ካለማስፈጸም ዘላቂ ሰላም ማጣት ብቻ ሳይሆን ዴሞክራሲውም ነው ፈተና ላይ የወደቀው። ይሄ አሳሳቢ ችግር ነው ከሰላም አንጻር እንግዲህ አሁን ባለው ሁኔታ ስናየው።
ሰዓታችን አለቀች መሰለኝ፣ ስልካችን ተቋረጠ። እንግዲህ በሌላ ጊዜ ደግሞ ሰፋ አድርገን እንይዝበታለን። ለትብብርህ ግን በጣም ነው የማመሰግን አሸናፊ። አድማጮች የምታዳምጡ ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ የሚያስተላልፈውን ሀገር በየሰሙ የተሰኘ ሳምንታዊ ዝግጅታችን ነው። ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ ስላዳመጣችሁን እያመሰግን በሚቀጥለው ሳምንት እስከምንገናኝ ለሀገራችን ሰላም፣ ፍቅር፣ ደስታ ደህና ሁኑ።
ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም